አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነው መኩሪያ የተደረሰውን የአባና ስፖርት ሁለተኛው ክፍል መጽሐፍ አራተኛውን ክፍል ትረካ አሰምተን የተቀላላ ዝግጅታችን ፍጻሜ ይሆናል።
መኖር እንደዋዛ ከአሳይ ስንቱ ታጋይና ጥንት አባቶቻችን ህይወትን ገብረው ያስረከቡንን አገር ለርካይ ስልጣንና ለከርሳችን ብለን አይድ መዘልዛለው አረም የበዛበት ለአገር ክደት ወንጀል ክቡር በሆነበት አገር እንደዋዛ በእንዝላልነት ለባዕድ ኪቶችና ለቀጠኛ ባንዳዎች አስረክበን አረፍ መኖር እንደዋዛ ይሁን ከተባለ አዎ ይኸው አለ። አገርን ከውርቀት ማዳን ተስኖን እየሰንቀዋለን። ሞታን ተቀብለን መፈሷን ሰላምተን ከአገር ጥቅም በላይ ከርስን አስቀድመን መኖር ከተባለ አዎ በክህደት አለ። ያ ፍቅር ማለት አድራቸውን በልተን ባባይ ጠቋይ ትንገት ነው ለለን ተንዝ ኢትዮጵያ እንደዋዛ አሳልፈን ሰጥተን አገርን አስገደልን ከርሳችንን ሞልተን ከዘግነት ግዳጅ ከታሪክ ተባዘን የውርደት ካባችን ደርበን ደራርበን ኑሮ ከተባለ አገር አስረክበን ይኸው ኖራል። ከዳዩ ዘረኛ ለታይታጅ ሆኖ ቆሻሻ ያነሳ ቆሼም በበኩሉ በትንግርታውሮ ዘጋን ከመኖሪያው ተጥቶ ያጸዳ የሰርነቀሉንና ሽግግር ሂደቱን ቸል ክሮ ዘብቶብን መስቴው ተጨናግሎ ማጣፊያው አጥሮብን እርስ በራስ ተፈራርቀን በአይነ ቁራኛ እየተፋጠጥን ሃይባይ በለለበት በዘር ተሸሽን እየተላለቅን ይሁንና እንግዲህ ያገራችንን ሞታን በውርደት ያጀል አያኮራም እንጂ መታገል ተስኖን የውርደት ኑሮንማ ይኸው ኖራል። አሁን መራንምታ ወገን አናመንታ አምስት ልጅት ፈጦ አምስቱን ያስመጣ አይኑን በጮታ አጥቦ ቅጠኛው ብራምጡ ዳግመኛ ሲመጣ ደጋግመን እንዳየነው አይጠቅመንም ለኛ የዘረኞች ቀንጅ ባለሙ አለ ነውና ወዲያ ዘመን ጥለንን ቅባቅቦ ቆጠን አቀራጥለን ያመጽችቦ ወያኔ ያደግን ከለ ዘር ማንዘሩ እንዳያቆጠቁጥ ፈንቅለን ከስሩ ጉድጓዱ ቆፍረን እንቅበረውና የሰርነቀሉን ትግል በሽግግር ሂደት ግባቱን ዲቃና አንጋፋውና ያንድነት አባቱን ያፋን ተቀላቅለን አገርን እናድ መስዋዕትነት ይከፈል የታጋይ ሞት ሞተን ኢትዮጵያን ታድገን መተካያል ባይቱን አገር ህልውናን ጠብቀን ያን ካደረግን ብቻ መኖርን በጸጋ በንጹህ ህሊና በደስታ እንኖራለን። ኢትዮጵያን እግዚአብሔር
ያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል አራት ወንድምየው ከሁሉም የበለጠ የወይዘሮ ዘነበች ሁኔታ አሳዘነው። ከልጅነቱ ጀምሮ ሴትየዋን ያውቃቸዋል። በዓል ሲሆን ሳንቲም ይሰጡታል፣ ከረሜላ ይገዙለታል። ሆቴላቸው የሙዚቃ ዝግጅት ሲኖር በነፃ ያስገቡታል። ከቤት ሲጣላ ያስታርቃሉ፣ አባቱ ሲገርፉት ሄደው ያስጥሉታል። ሴትየዋ ለሁሉም ደግ እንደሆኑ ያውቃል፣ ግን ለምን እንደተገደሉ እስከ ዛሬ ግራ ገብቶታል። ወይዘሮ ዘነበችን እንዲገደሉ ትዕዛዝ የተጠባቸው ከሰበነክ ማህበር የተመረጠች ሴተኛ አዳሪ ናት። መተኮስ ጀመረች። ስለተርበተበተች የማይሆን ቦታ እየተኮሰች ብዙ ቆየች። ወታደሩ መሳሪያውን ተቀብሎ ጨረሳቸው። ልጅቷ በድንጋጤ ለብዙ ጊዜ ታማ ነበር። በኋላ ግን የደረሰችበት አይታወቅም። የሟቾቹ ምንነትና ማንነት ወይዘሮ ዘነበች ማናገር፣ አቶ ሀብቴ አስፋው ሀብቱ የአቶ ሀብቴ ወንድም፣ ጥላዬ ተፈራ፣ በቀለ ተሰማ፣ አለማየሁ ግዛው፣ ኢንጂነር ጌታቸው ወርቁ የገሞራው ተጫዋች፣ ዶክተር ተስፋዬ ሐኪም፣ ጌታቸው የግብርና ሰራተኛ፣ ብርሃኑ የቴሌ ሰራተኛ፣ ገዛኸኝ የፔፕሲ ሰራተኛ ኮሎኔል፣ ሚካኤል የፔፕሲ ሾፌር፣ መክብብ ጠበቃ፣ ባላምበራስ ደበበ፣ እስጢፋኖስ የንጌሌው መንገደኛና 19ኛው ስሙ ያልታወቀ። በቀለ ተሰማ ለእናቱ አንድ ልጅ ነው። ከሞተ በኋላ እናቱ በለቅሶ ታመሙ። ወይዘሮ ዘነበች ማናገር እድሜያቸው ወደ 50 ይጠጋል። የታሰሩት ከወንድማቸው ከሀብቴ ማናገር ጋር ነበር። ከተገደሉ በኋላ እጃቸውና አንገታቸው ላይ እስከነበረው ወርቅ ጭምር እንደተቀበሩ ይነገራል። አስፋው ሀብቴ የክለብ በረኛ ነው። ቡድኑ የኢሃፓን መስመር በተከተሉ ወጣቶች የተገነባ ነው። ለሜዴይ በዓል መንግስትን የሚቃወም ነገር ተናግረሃል በሚል ተያዘ። ታላቅ ወንድሙ አቶ ሀብቴም ለጥያቄ ተጠሩ፣ ግን ሁለቱም አልተመለሱም። አስፋው የአባቱን ስም በታላቅ ወንድሙ ነው ያሰየመው። ወርቁ የገሞራው ቡድን ተጫዋች ነው። አዲስ አበባ ለመኩሪያ ቡድን ይጫወት ነበር። ወደ ሻሸመኔ የመጣው ተቀይሮ ነው። የሚሰራው መብራት ኃይል ነው። ጸጉሩ አፍሮ ነው። የአብዮት ጥበቃ ሊቀመንበሩ ጸጉር የሚያሳድገው ኢሃፓ ነው፣ ተቆረጥ እያለው ነበር። ከገሞራው ቡድን እንዲወጣም ነገረው። በዚያ ላይ ኳስ ሜዳ በተነሳ ረብሻ አንድ ካድሬ ደብድበሃል በሚል ከተማውን እንዲለቅ መክሮት ነበር። ፈቃደኛ ሳይሆን ቀረ። ካልወጣ ችግር እንደሚገጥመው አስረዳው። በመጨረሻም ከቤቱ ይዘውት ሄዱ። ሚካኤል የፔፕሲ ሹፌር ነው። ባንክ ቤቱ አካባቢ ሆቴል ያላት አየረች የምትባል ሴት ሚስቱ ናት። ከስራ በኋላ መኪናውን ካቆመበት ከድርጅቱ መጋዘን ወደ ከተማ እየሄደ ሳለ አሰሳ እያደረጉ የነበሩት አብዮት ጠባቂዎች አስቆሙት። እጁን ወደ ላይ አድርገው ፈተሹት። ኪሱን በረበሩት። ከብር በስተቀር ምንም የለውም። ምን ያህል ብር እንደያዘ መቁጠር ጀመሩ። ከተገመተው ብር በላይ ከያዘ ከየት አመጣህ በሚል ሊጠይቁት ነው። ብሩ እየተቆጠረ ሳለ የጃንዋሪ ጊዜ ብር ተገኘ። 10 ብር ነው። በወቅቱ ብር ከተቀየረ 4 ወራት ያህል ነው። የፔፕሲ ሹፌር ስለሆነ ዛሬ በስራ ላይ ደንበኞቹ ከሰጡት ብር ውስጥ ቀላቅሎ እንደተቀበለ ነገራቸው። ነገሩ ይጣራል በሚል ይዘው ሄዱ። አልተመለሰም። ገዛኸኝ የተባለው ሰው የፔፕሲ ሰራተኛ ነው። ሰውነቱ ወፍራም ሲሆን ከሰው ጋር ተግባቢ ነው። ከረምቦላ ጨዋታ ወደር የለውም። ከረምቦላ በሚጫወትበት ቤት ካንት ካድሬ ጋር ያደረጉት ክርክር ጥሩ አልነበረም። ገዛኸኝ በክርክሩ አሳምኖታል። ንግግራቸውን በቦታው የነበሩ ሰዎች ሰምተው ነበር። ካድሬው በሰው ፊት በክርክር መረታቱን አልተቀበለውም። የዚያኑ ቀን ለጥያቄ እንደሚፈለግ ነገሩት። ጣቢያ ሄዶ አልተመለሰም። አሰላ እርሻ ምርምር ውስጥ የሚሰራ ወጣት ነገሌ አርሲ ላይ ይታሰራል። ቤተሰቦቹ በአካባቢው አልነበሩም። አባቱ መታሰሩን ሰምተው ሊጠይቁት መጡ። የሚኖሩት አስመራ ነው። አገሩን ስለማያውቁት ሻሸመኔ ከደረሱ በኋላ ሰው ጠይቀው እዚያው ያሳዩታል ተብለው መጡ። ያረፉት ዘራይደረስ ሆቴል ነው። ማታ አብዮት ጥበቃ በየሆቴሉ ፍተሻ ሲያደርግ ሰውየውን ከየት እንደመጡ ጠይቋቸው ካስፈራ መሆኑን ተናገሩ። መታወቂያቸው የሚናገረውም ይህንኑ ነበር። ለጥያቄ እንፈልጎታለን በሚል ተይዘው ተወሰዱ። አልተመለሱም። ኢንጂነር ጌታቸው የተማረው ጀርመን አገር ነው። የሻሸመኔን የመጠጥ ውሃ ሽፋን ለማጥፋት የጀርመን ኩባንያ ለሚያከናውነው ስራ ኢንጂነሩ ነበር ፕሮጀክቱን የሚሰራው። በከተማው ለሚዘረጉ አዳዲስ መስመሮች የሚያሳየውን ካርታ ቢሮው ቁጭ ብሎ እያሰመረበት እያለ አብዮት ጥበቃ ለፍተሻ ሲገቡ አገኙት። ካርታው ኢያፓ በከተማ ሊፈጽመው ላቀደው ነገር የተዘረጋ ነው በሚል አሰሩት። ኢንጂነር ጌታቸው ስራውን አስተናቆ ወደ ጀርመን በነጋታው ሊመለስ ሲል ነበር ያሰሩት። ግን አልተመለሰም። ባላምባራስ ደበበ ከባሌ ክፍለ ሀገር ነበር የመጡት። እዚያ መሬታቸው ስለተወረሰና ከካድሬዎች ጋር ጥሩ ስላልነበሩ ወደ ሻሸመኔ ገብተው በንግድ ስራ ላይ ተሰማሩ። ራይደረስ ሆቴል አጠገብ አቶ አየለ ከዱ ቤት ግሮሰሪ ከፍተው ይሰሩ ነበር። ቤታቸው የሚስተናገዱ ሰዎች ስለ ፖለቲካ ያወራሉ። መንግስት ለሚቃወሙ ጠጪዎች ቅናሽ ያደርጋሉ በሚል ለጥያቄ ተጠሩ። ሻለቃው በቀለ ሞላ ሆቴል ባረፉበት መሳሪያ ተወሰደ። ሰውየው ሻሸመኔን አጠዳለሁ ብለው ዛቱ። ሁሉንም አጠኑ። ሶሌ 19ኙን ወስደው ረሸኑ። ለከተማው አንዳንድ ሰዎች ንግግር አደረጉ። ኢህአፓ ሞቷል፣ እዚህ ከተማ ማንሰራራት አይችልም አሉ። ንግግሩ ስህተት የሆነው ቆይቶ ነው። ኢህአፓ የገንዘብ አቅሙን ለማጎልበት ገንዘብ ፈልጓል። ባንኩ ላይ አነጣጥሯል። ስራውን ለመጀመር የፊሽካ ድምፅ ይጠብቃሉ። አናሲ ማህበር ስልጣን የህዝብ ነው። ቀበሌ 07 በሚገኘው ማናው የመጫወቻ ሜዳ ብዙ ሰዎች ተሰባስበዋል። ምክንያቱ ደግሞ ልምምድ የሚሰሩትን ተጫዋቾች ለማየትና ለማበረታታት ነው። ወጣቶቹ እሁድ ወደ አዋሳ ሄደው ለሚያደርጉት ጨዋታ የመጨረሻ ልምምዳቸው ነው። በቅርቡ ከኢርጋለምና ወላይታ ጥሩ ጥሩ የተባሉትን ተጫዋቾች በማስመጣት ቡድናቸውን ሊያጠናክሩ አስበዋል። ዓላማቸው በሻሸመኔ ለሚደረገው ውድድር ብቁ ሆኖ ለመቅረብ ብቻ ሳይሆን ሲዳሞ ክፍለ ሀገር ተሻግረው የማህበሩን ስም ማስጠራት ነው። የቡድኑ ስም ቀይፋና የሚል ሲሆን የሚተዳደረው ከማህበሩ አባላት መዋጮና በቅርቡ ለዚሁ ቡድን በሚከፍቱት የንግድ ሱቆች ከሚገኝ ገቢ ነው። በሻሸመኔ ከተማ ውስጥ የክለቦቹ ውድድር አይደረግም። ተማሪዎች ትምህርት ቤት ውስጥ ያደራጇቸው ቡድኖች እርስ በርስ ከሚያደርጉት ግጥሚያ በስተቀር በሊግ ደረጃ የሚወዳደር ክለብ የለም። አሁን ግን በየማህበራቱ የተቋቋሙት ቡድኖች ሊስትሮ፣ ካናሲ፣ ልብሰፊ፣ ጋሪነጅ የእርስ በርስ ግጥሚያ ተደረገና ከዚህ ውድድር የተመረጡ ተጫዋቾች ዋናውን ቡድን አቋቋሙ። ይሄ ቡድን ፋናሲ ማህበር የበላይነት የሚመራ ነው። እዚህ ቡድን ውስጥ አናሲ ተራ አስከባሪ ልብስ ሰፊና ሌሎችም ይበዙበታል። ማሊያቸው ቀይ ነው። በረኛው ሌላ ማሊያ ቢለብስም ቀይ ኮፍያ ያደርጋል። ቡድኑ ፋናሲ ማህበር ባለቤትነት ይሰየም እንጂ የሀፓ ቡድን እንደሆነ ብዙዎች ያምናሉ። ከማሊያ ቀለም መረጣ ጀምሮ የቡድኑ አወቃቀር የሀፓን መሰረት ያደረገ ነው። ጀማሉ አሊ ማህበሩን አደራጅቶ የትግል አቅጣጫ ያሳየው ከአዲስ አበባና ደብረ ዘይት የመጡት ዘመቻ ጣቢያ የነበሩ የኢሃፓ ሰዎች ናቸው ይላል። እነዚህ ተጫዋቾች የእግር ኳስ ልምምድ ብቻ አይደለም የሚሰሩት፣ ሌላም ነገር አላቸው። ሁለት አሰልጣኝ ተቀጥሮላቸዋል። አንደኛው አሰልጣኝ የእግር ኳስ ታክቲክ ሲያስተምራቸው፣ ሌላኛው ደግሞ የመሳሪያ መፍታትና መግጠም እንዲሁም ወታደራዊ ኮማንዶ የሚያሰለጥናቸው ነው። ወጣቶቹ ከተጫዋችነታቸው በተጓዳኝ የማህበሩ ታጣቂ ወታደሮች ናቸው። በማህበሩ ላይ የሚቃጣውን ማንኛውንም ነገር ለመመከት በተጠንቀቅ የሚጠብቁ ናቸው። ዛሬ በቀበሌ 07 ሜዳ ላይ ልምምድ ከመጀመራቸው በፊት ማህበሩ አዲስ ያስተጋጀላቸውን መዝሙር አጥንተዋል። ወደ ግጥሚያ ይሄዱና ልምምድ ላይ በህብረት ይዘምራሉ። መዝሙሩን የጻፈላቸው ጀማሉ አሊ ነው። የመዝሙሩን አስፈላጊነት ሐሳብ ያመጣው አራጋው ነው። አራጋው የማህበሩ ሊቀመንበር ነው። በልምምድ ሜዳ መዝሙሩን ሲዘምሩ ተጫዋቾች ብቻ አይደሉም የሚሳተፉት፣ ከሜዳው ዳር ያለው ደጋፊ ጭምር ይዘምራል። በኳስ ሜዳው የሚያልፈው መንገደኛ ጭምርም ግጥሙን ቢያውቅም ባያውቅም መዝሙሩ እስኪያልቅ በጭብጨባ ይሳተፋል። ለወደፊት ከተማው ነዋሪ በግድም ይሁን በውድ ይህን መዝሙር እንዲያጠና ይደረግና ግጥሚያ ባለ ጊዜ ወደ ሜዳ መጥቶ በህብረት እንዲዘምር ይደረጋል። ዛሬ በልምምድ ሜዳ የተጠናቀቀውን መዝሙር ምን ያህል የተሳካ እንደሆነ ለማየት ሁለት የማህበሩ ስራ አመራርን አባላት በቦታው ተገኝተው እየተመለከቱ ነው። ለእሁዱ ጨዋታ ወደ አዋሳ የሚሄደውን ቡድን የመጨረሻ ትሬኒንግ ለማየት የቡድኑ ደጋፊዎች ቀይ ኮፍያቸውን አድርገው በስፍራው በመምጣት የአዲሱን ክለባቸውን አቋም እየገመገሙ ነው። ማህበሩ በቅርቡ አዲስ ባቋቋመው የሙዚቃ ባንድ ዛሬ መዝሙሩን ለማጀብ የታሰበ ቢሆንም በቦታው ላይ ቶሎ ስላልደረሱ አልተሳካም። ነገር ግን አሁን ባይሳካም ልምምዱ እንዳለቀ ተጫዋቾቹና ደጋፊው በባንዱ ታጅበው በከፍተኛ ስሜት ይዘምራሉ። አሁን በሜዳ ላይ የተሰባሰቡት ደጋፊዎች ቁጥር እየጨመረ ነው። ቀይ ኮፍያና ቀይ ሸሚዝ ያደረጉ ቁጥራቸው የበዛ የማህበሩ ሰዎች ሜዳው ዳር ሆነው ምታ፣ አቀብል፣ አይዞህ እያሉ ያበረታታሉ። ድንገት የመሳሪያ ተኩስ ድምፅ ከርቀት እንደሰሙ ምንድን ነው ብለው ሲዞሩ አምልጡ አምልጡ ልትገደሉ ነው በሚል እየሮጡ የመጡ ወጣቶች እየነገሯቸው ነው። ወጣቶቹ ቀይ ኮፍያ ያደረጉ የነሱ ሰዎች ናቸው። እነዚህ ሯጮች ከጽህፈት ቤት አምልጠው ከስፍራው የደረሱት ለነዚህ ጓዶቻቸው መልእክት ለማድረስ ነው። እዚህ ከተማ ችግር ከተፈጠረ ለጥቃት ተጋላጭ የሆኑት ቀይ ለባሾች ኮፍያና ሸሚዛቸውን እያወለቁ እግሬ አውጪኝ አሉ። ሁሉም ይሮጣል። ከጀርባቸው የተኩስ ድምፅ ይሰማል። ዛሬ በቀይ ኮፍያ ላይ ሞት መጥቷል። መረጃው የሚጣራ አልነበረም። የሆነ ገዳይ ቡድን እያባረራቸው ነው። ገደሉን ገደሉን በሚል እየሮጡ የመጡት መልእክት አድራሾች ይጮሃሉ። አሊ ጨረሰን አሊ ፈጀን እያሉ ወሬውን ያመጡት ይሮጣሉ። ሌሎች ፈርጣጮች የአሊን ስም ሲሰቡ የበለጠ መረሹ። የዚህ ሁሉ ሩጫና መተራመስ መነሻው እንዲህ ነበር። ታህሳስ 11 ቀን 1967 ዓ.ም የእድገት በህብረት የእውቀትና የሥራ ዘመቻ ታወጀ። ከሳምንታት በኋላ 60,000 ተማሪዎች ገበሬውን እንዲያስተምሩ ወደ ገጠር ዘመቱ። ከጥቂት ወራት በኋላ ኢሃፓ ዘማቾቹን ከየጣቢያው እንዲኮበልሉ መመሪያ አስተላለፈ። በሻሸመኔ የነበሩት ዘማቾች ጣቢያውን ትተው እንዲሄዱ የአካባቢው ተማሪዎች ይገፋፉ ጀመር። የተወሰኑት ትተው ሄዱ። የቀሩትን ከተሜው ተቃወመ። በዚህ ማል ጸብ ተነሳ፣ ድብድብ ተጀመረ። በላይሁን ተፈራ የተባለውን ወጣት ዘማቾቹ ጥርሱን በብረት ቦክስ ሰበሩ። ለዚህ ምላሽ የሻሸመኔ ተማሪዎች ዘማቾችን ክፉኛ ደበደቡና ታሰሩ። ነገር ግን ጸቡ አልበረደም። ከከተማው ካልወጡ እንደሚገሏቸው ዛቱ። በዚህ መሃል በሻሸመኔ ከተማ የአናጺዎች ማህበር ተቋቋመ። ዓላማው በየወሩ እየተገናኙ በስራቸው ላይ ለመምከርና ድግስ እያዘጋጁ ለመዝናናት ነበር። ዘመቻውን ትተው ከአካባቢው ገጠር ወደ ሻሸመኔ ከተማ የመጡ ዘማቾች ናቸው ይህን ማህበር ያደራጁት። ከነዚህ ዘማቾች በተጓዳኝ ከአዲስ አበባ ዩኒቨርሲቲ የመጡ ወጣቶች ጉዳዩን አስፋፉት። ዘማቾቹ ስለ አብዮቱና አብዮቱን ተከትሎ ስለመጣው ሶሻሊዝም ለማህበሩ ሰዎች አስተማሯቸው። በሶሻሊስት ስርዓት ስልጣን የሰፊው ህዝብ መሆኑን አስረዷቸው። የሌኒንና ማርክስን መጽሐፍ እየገለጹ ሶሻሊዝምን ጋቷቸው። በየጊዜውም ያስተምሯቸው ጀመር። የማህበሩ ሰዎች በተሰጣቸው ትምህርት ረኩ። ከዚያ ሁሉ ነገር ውስጥ ስልጣን የህዝብ ነው የምትለዋ ነገር ማህበሩን አማለለች፣ መነጋገሪያም ሆነች። ደርግ በታህሳስ 1967 ዓ.ም የሶሻሊዝም ስርዓት አውጆ ህዝቡም እንዲቀበል ስለገፋፋ ይሄ ጉዳይ ለአናጺ ማህበር በጣም አስፈላጊና በእልልታ የሚቀበሉት ጉዳይ ሆነ። ከአዲስ አበባ ዩኒቨርሲቲ ትምህርት አቋርጠው የመጡ የኢህአፓ አባላት ውያቸው ስር ገብተው በጥብቅ በማደራጀት እንደ ሰንሰለት አያያዟቸው። ስልጣን ከእናንት ውጭ ደርግ እጅ መግባት የለበትም በሚል አሳመኗቸው። ኢህአፓ በወቅቱ ኢህአፓ በሚል ስም አይታወቁም ነበር። አመጣጡ ከተማሪዎች የትግል እንቅስቃሴ የተመዘዘ ነበር። በ1950ዎቹ በተለይ በአዲስ አበባ ዩኒቨርሲቲ የነበሩ ተማሪዎች መነሻ ያደረገ ነው። ወደ አውሮፓ ሄደው የነበሩ ተማሪዎች እነ ብርሃነ መስቀል ኢህአድ በሚል በ1964 ለድርጅት ስም ሰጡት። ጥቂት ቆይቶ አብዮታውያንን ማሳተፍ ስላለበት ኢህአድ የሚለው ስም ኢህአፓ በሚለው እንዲሰየም ማዕከላዊ ኮሚቴ ወሰነ። በነሐሴ ወር 1967 ዓ.ም ኢህአፓ የሚለው ስም ለህዝብ በይፋ ተዋወቀ። አባል የሆነው አራጋው ከጀርባ ሆኖ በኋላ በይፋ ሊቀመንበር ሆነ። ማህበሩን ማሽከርከር ጀመረ። ዘማቾቹ ደንብና ህግ ለማህበሩ ቀረጹ። ከጀርባቸው ሆነው ቼፈሬቴ ማለት ጀመሩ። አርማቸውን ከኢህአፓ ጋር ለማስተሳሰር ቀይ ቀለም መረጡላቸው። መብት ለማስከበር ጡንቻ ማፈርጠም እንዳለባቸው መከሯቸው። ጡንቻ የሚያፈረጥሙት ሌሎችን በእነሱ ስር ማድረግ ሲችሉ እንደሆነ ማስረዷቸው። ተበታትነው የነበሩትን ሙያተኞች በየዘርፉ እንዲደራጁና እንዲቀላቀሏቸው አሳመነ። መብታቸው የሚከበረው በማህበር ሲደራጁ መሆኑን ሰበኩ። ስልጣን የሰፊው ህዝብ መሆኑን በመግለጽ ጨቋኞቹን ለመታገል ማህበሩ ትልቅ መሳሪያ እንደሆነ ማሳየት ፈለጉ። ሁሉም ተደራጀ። ልብ ሰቢ ማህበር አናጺን የተቀላቀለ ሁለተኛው ቡድን ሆነ። ከዚያም ሌሎች እየተከተለተሉ ገቡ። የተሸካሚ ማህበር፣ ዘምዛሚ ማህበር፣ ሸክላ ሰሪ፣ መካኒክ፣ ተራ አስከባሪና ተሸካሚ፣ ቆሎ ሻጭ፣ ሱቅ በደረቴ፣ ሊስትሮ፣ የውሃ ቀጅ፣ በህያ ከወንዝ በገረ ወይና አንተተው የሚሸጡ፣ ልብስ አጣቢ፣ ጫማ ሰፊ፣ ሸማኔ፣ ዛፍ ቆራጭ፣ ጸጉር አስተካካይ፣ ብረት ሰሪ፣ ሎተሪ አዟሪ፣ የሌቦች ማህበርና ሌሎችም ነበሩ። በሌቦቹ መካተት አንዳንዶቹ ቅሬታ ነበራቸው። ነገር ግን እድል እንስጣቸው ተባለ። የሌቦች አለቃ ተመረጠና ስም ዝርዝራቸውን እንዲያመጣ ተደረገ። የሚያውቃቸውን ስም ለሊቀመንበሩ አስተላለፈ። ሌቦቹ በማህበር እንዲደራጁ ተነገራቸው። እነዚህ በከተማው የታወቁ ስለነበሩ ማህበሩ በጽህፈት ቤት ሰበሰባቸው። ባለፈው ስርዓት የሰረቃችሁት ይበቃል። አሁን ስልጣን የህዝብ ስለሆነ ሰርታችሁ ብሉ። ከእንግዲህ ብትሰርቁ ሞት ነው የምንፈርድባችሁ አሉ። በየማህበሩ አሰማሯቸው። አናጺ፣ ልብስ ሰፊ፣ ዘምዛሚ፣ ተራ አስከባሪ አድርገው አስገቧቸው። በየወሩ እየተጠሩ ይገመገማሉ። እናት ማህበሩ ማለትም የሁሉም ስብስብ ከተደራጀ በኋላ ስራቸውን ለማከናወን ጽህፈት ቤት ያስፈልጋቸዋል። አሴናው ትምህርት ቤት ውስጥ ሁለት ክፍል ለመውሰድ ጠየቁ። ነገር ግን ለምን ያንዱን ቤት አንወርስም ብለው ወሰኑ። የሚወርሱት ቤት ሁሉንም አንድ ቦታ የሚያካትት መሆን እንዳለበት ተስማሙ። ጽህፈት ቤት መሰብሰቢያ አዳራሽና ህገወጥ የሚሏቸውን የሚያጉሩበት እስር ቤት መሆን አለበት። በኋላ 08 ቀበሌ ጽህፈት ቤት አሁን የወረዳው ፖሊስ ጣቢያ የሆነውን ትልቅ አዳራሽ ያዙ። ቤቱ የዙካቶ እንጨት መሰንጠቂያ ነበር። ወዲያውን ወረሱት። ትልቁ አዳራሽ በሙያተኞች ተሻሽሎ ተሰራ። የማህበሩ ዋና አስኳል የሆነው አናጺ ማህበር ቤቱን አደሰ። ወንበርና ጠረጴዛ፣ የእስር ቤት ክፍሎች፣ አጥር፣ መስኮትና በሮች፣ ሁሉም ነገር የአናጺን ችሎታ እና ዕውቀት የሚጠይቅ በመሆኑ ተሰራ። ግቢው በጣም ሰፊ በመሆኑ ለስፖርት ተብሎ ጠረጴዛ ቴኒስ፣ መረብ ኳስና ሌሎችም የስፖርት መጫወቻ ተሰሩ። የማህበሩ ዋና ጡንቻ ወታደራዊ ክንፍ በመሆኑ ከየንዑስ ማህበሩ የተመለመሉ ወታደሮችን አሰልጥኖ ማሰማራት ነበር። ታዲዮስ የቡድኑ እግር ኳስ ተጫዋችና ታጣቂ ሲሆን በማህበሩ ውስጥ ቃለ ጉባኤ ያዥ ሆኖ ሰርቷል። ታዲዮስ ነገሩን እንዲህ ያስታውሳል። የተመለመሉትን አባሎች ወታደራዊ ስልጠና አውሮፕላን ሜዳና በሌሎች ጫካ ይሰለጥኑ ነበር። ከካምፕ ወታደር ተቀጥሮ ነበር ትምህርት የሚሰጠው። ታጣቂው ሰልጥኖ ቃለ መሐላ በመፈጸም ከጨረሰ በኋላ ለስራ ተሰማራ። ዋናው ነገር ከከተማው ውስጥ ፍትህን ማስፈን ነው። መጀመሪያ ያሰርነው አንድ የአውራ ጎዳና ሹፌር ነው። ከሴትኛ አዳሪ ጋር ተኝቶ ገንዘብ ሳይከፍላት ቀረ። እኛ ጋር አመለከተች። ፍርድ ቤት አቋቁመን ስለነበር በሱ ላይ ነው ስራ የጀመርነው። እንዲመጣ ነገርነው። ደብዳቤ ነው የሰጠነው። ደሞ አናጺ ብሎ ማህበር ብሎ አላገጠ። አልመጣም አለ። ከቡና ቤት ገብተን አነቅ ነው። እየቀጠቀጥን አመጣንና አሰር ነው። የተያዘ ቀን ምን አደረው አለ። አጥፍተሃል። ታዲያ ለምን ትደበድቡኛላችሁ? በሰላምና አልንህ እና ምንም አታደርጉኝም ብለህ ዛትክ። አሁንም ጫፌን ብትነኩኝ በፍርድ ቤት ፍርድ ቤቱ እኮ ይሄ ነው። ከመቼ ወዲህ? ከዛሬ ጀመረ። አረ በሕግ አምላክ ዝም በል፣ ሕግ እኛ ጋ ነው። እሺ አትምቱኝ። ደግሞ ስለምን አላገር? ምን ብዬ አናጺ ምንም አያመጣም ብለህ? አሁንም ቢሆን ምንም መብት የላችሁም። እናሳይሃለን። ምኑን? እንዴት እንደምንፈርድ ደግሞ ስለ ፍርድ ምን ታውቃላችሁ? ታየዋለህ። በነጋታው ሚስቱ ተጠራች፣ ከሳሿም ተገኘች። ሰውየው ሚስቱን ሲያይ አፈረ። ወደ ቤት እንድትሄድ ነገራት። ማህበሩ ግን እሷ መኖር እንዳለባት አስጠነቀቃት። ዳኞች ተሰየሙ። ፍርዱ ተጀመረ። ዳኛው ወንድሜ ነህ ይባላል። ተከሳሹን ታውቃታለህ አለው። ማንን? እሷን? እኔ እንጃ። አታውቃትም? ግን መሰለኝ ከእሷ ጋር ተኝተህ ነበር። አልተኛሁም። አትዋሽ። ተኝተህ አልከፈልክም። አልተኛሁም አልኳችሁ። መኝታ ስትይ ስምህ ተመዝግቧል እና እዚህ ከተማ ሆነ አልቤርጎ የምታድርበት ምክንያት ለምን ይመስልሃል? ምን እያላችሁ ነው? ካላመንክ ምስክሮች ይቀርቡብሃል። ሌላም አለ። ምን? ጥፋትህ ከነዝርዝሩ በከተማ ግድግዳ ላይ ማስታወቂያ ይለጠፍብሃል። ሰውየው ፈራ። ማደሩን አመነ። ባለቤቱ ፍርዱ ሳይወሰን ተናዳ ጥላ ሄደች። ይሄ የተደረገው የእሱ የቅርብ ሰዎች ባሉበት ተጠርተው በመሆኑ በጣም አበሳጨው። በዚህ የተነሳ ማህበራችን አድናቆትን አገኘ። ሁሉም በደሉን እያመጣ በፍርድ እንዲታይለት አስደረገ። ማስረጃ የሌላቸው ውድቅ ሆነ። ታጣቂዎች ከሰለጠኑ በኋላ በዱላ ብቻ መስራቱ አጥጋቢ አልነበረም። ስርዓት ለማስከበር መሳሪያ ያስፈልግ ስለነበር በኮንትሮባንድ ለመግዛት መጠያየቅ ጀመርን። ተራ አስከባሪዎች የሆነ ቦታ ጠቆሙን። አቶ መኩሪያ ገብረስላሴ መሳሪያ የሚሸጡትን ያውቃሉ ተባለ። ጽህፈት ቤት አስጠርተን በሚስጥር አነጋገርናቸው። አገናኝ መስለውን ነበር። መሳሪያውን የሚሸጡት እሳቸው ራሳቸው ስለነበሩ ውድ ቢሆንም ገዛ ነው። አንዳንድ ሀብታሞች በፍራቻ ገንዘብ ይረዱን ነበር። መሳሪያ የተገዛውም በዚህ ነው ይላል ታዲዮስ።
አይንሸት የቤተሰቡን ከብቶች ቀዳሚና ሁድ ይጠብቃል። በሌላ ቀን ግን ትምህርት ስላለበት ለእረኞች ነው የሚሰጡት። የከብቶቹ ባለቤቶች ችግር ስለሆነ እንጂ በእረኛ ብዙም አይተማመኑም። ምክንያቱም ከብቶቹን ጥሩ ሳር ወዳለበት አይወስዷቸውም በሚል ነው። ልጆቻቸው ከብቶቹን ሲጠብቁ ቤተሰብ ደስተኛ ነው። በተለይ ላሞቻቸው በደንብ ጠግበው ስለሚመጡ በቂ ወተት ይሰጧቸዋል። አንሸት እስከ ምሳ ሰዓት ከብቶቹን ጥሩ ቦታ ካበላ በኋላ ለእረኛው ይሰጠዋል። ይህን የሚያደርገው ከሰዓት ከጓደኞቹ ጋር የእግር ኳስ ግጥሚያ ስላለበት ነው። ለግጥሚያው ስለቸኮለ ወደዚያው አመራ። ወደ ስፍራው ሲሄድ ብቻውን አልነበረም። ከራሱ ለይቶ የማያያት በጉን ይዞ ይሄዳል። ይች በግ ከምትበላው ሳር ሌላ ከዳቦ ጀምሮ የተለያየ ጥራጥሬ በእጁ ይሰጣታል። እንቁላልና ዶሮ ሽጦ ባጠራቀመው ገንዘብ የገዛት በግ ነች። ትልቅ በግ ለመግዛት ቢያንስ 15 ብር ያህል ያስፈልገዋል። ይህን ማግኘት ስለማይችል ትንሽ ሴት ግልገል በግ በስድስት ብር ገዝቶ ማርባት ጀመረ። ግልገሏ አደገች፣ እናት ልትሆን ደረሰች። ለርቢ ስለገዛት ያባዛትና ብዙ በጎች ይኖሩታል። ቁጥራቸውን በመጨመር የገቢ ምንጩን ከፍ ያደርጋል። ትልቅ በግ አርቢ የመሆን ህልሙ ከዚች በግ ይጀምራል። የዛሬው ጨዋታ ከሌላ ሰፈር የመጡትን ለመግጠም ነው። የሰፈር ለሰፈር ግጥሚያ ያለው ግብግብ የዋዛ አይደለም። ክርክሩና ንጭንጩን ጨምሮ እፍርታምነት የጨዋታው አካል ነው። 10 ሳንቲም ነው የተያዘበት። እንደዛም ሆኖ ላብ በጀርባቸው እስኪንቆረቆር ይፋለማሉ። የነ አይንሸት ቡድን በ10 ሳንቲም መደብ የተወራረዱበትን ግጥሚያ እየተመሩ ነው። አሁን ለሁለተኛ ጊዜ 10 ሳንቲማቸውን ሊበሉ ነው። ከዚህ በኋላ ተጨማሪ ገንዘብ ስለሌላቸው በተሸናፊነት ወደየቤታቸው ይበታተናሉ። ይህ እንዳይሆን በኃይለኛው እየተፋለሙ ነው። አይንሸት ግጥሚያ ላይ እየተፈታተተ ዞር እያለ በጉን ይመለከታል። ራቅ ብላ ከሄደች ይመልሳትና እንደገና ፍልሚያ ውስጥ ይገባል። ጓደኞቹ በጓል ሊመልስ ሲሄድ ሰው ስለሚጎላቸው ይናደዱበታል። እሱ ደግሞ ነፍሱ ነች፣ በሷ እንዲመጡበት አይፈልግም። ጨዋታው ተጧጡፏል። ቀደም የተበሉትን 10 ሳንቲም የሚያስመልሰውን የማሸነፊያ ግብ አይንሸት አስቆጠረ። ጓደኞቹ በወሳኛ ጎል ተደስተው ተሯሩጠው መሬት ጥለው ተረባረሙበት። ገና ከመሬት ሳይነሳ አንድ ልጅ ከውጭ አይንሸት መጡልህ፣ ወሰዱብህ በሚል ድምፅ ሰማ። የአናጺ ማህበር ታጣቂዎች ናቸው። ለአሸናፊነት የምታበቃውን ግብ አስቆጥሮ ደስታውን ሳይጨርስ የሚወዳትና ወደ ሀብት ሽግግር ትወስደኛለች ብሎ የሚንከባከባት በግ ተወሰደችበት። የአናጺ ማህበር ሰሞኑን ባወጣው አዋጅ ለከብቶች ከተዘጋጀው የግጦሽ ሜዳ ውጭ ተሰማርተው የሚገኙ ከብቶችን እንደሚወስድ ሰምቷል። የእሱም በግ ያልተገባ ቦታ እንደተገኘች ገምቷል። የአናጺ ማህበር በአማካሪያቸው የገቢ ምንጭ ብለው ከያዙት ፕሮጀክት ውስጥ በአፈላማ ማለትም በሰው እርሻ ውስጥ ገብተው የሚበሉ ከብቶች ተይዘው በክፍያ እንዲለቀቁ ተወስኗል። ገንዘብ ካልከፈሉ ከብቱ ይወረሳል። ለላምና በሬ 3 ብር፣ ለፍየልና በግ 2 ብር ያስከፍላሉ። አይንሸት የሚከፍለው ገንዘብ ስለሌለው የመጀመሪያ ልጇን ለመውለድ በዝግጅት ላይ የነበረችው በግ ስትወሰድ ሮጦ ደረሰባቸው። በጓን መውሰድ አትችሉም አለ። ምንድነህ? የኔ ነች። ተይዛለች። መንካት አትችሉም። እንዴት? ሰፈሬ ነው እና በራችን ላይ ማብላት አትከለክሉኝም። ተወስዳለች። ግደሉኝ እንጂ አትነኳትም። ታጣቂዎቹ መሬት ላይ እየጎተቱት መውሰድ ጀመሩ። ሆዳው ውስጥ ልጅ አለ እየገደላቸዋት ነው ብሎ አንዱን ዘሎ አነቀው። ግን አልዘለቀበትም፣ በጥፊ ተመቶ ወደቀ። በተኛበት ሊደግመው ሲል ደብዳቤው ታጣቂ ከየት እንደተተኮሰ ያልታወቀ ድንጋይ ጆሮ ጉንዱን ሲመታው ወደቀ። ደሙን አዘራ። በወንጭፍ ነው የተመታው። ወንጭፉን የተኮሱት የአይንሸት ጓደኞች ናቸው። ሌሎቹን ለመበተን ነበር የተኮሱት። በወቅቱ በየሰፈሩ አነጣጣሪ የወንጭፍ ተኳሾች ነበሩ። የዚህ ሰፈር ልጅ ደግሞ ስትራቴጂክ ቦታ መምታት ችሏል። ታጣቂው በመፈንከቱ ነገሩ ቀውጢ ሆነ። በንዴት አይንሸትን ቀጠቀጡት። በጓን መውሰድ ሲጀምሩ እንባውን እያዘራ እኔን ሳትገድሉ እሷን ይዛችሁ መሄድ አትችልም በሚል በድጋሚ ተናነቀ። አጣቂዎቹም እንዲህ አይነት ድፍረት ስለማይሆንላቸው ገረፉት። በጌን በጌን እያለ ቢጮህም በዱላ አዳክመው ወሰዱበት። ወደ አዳራሹ ግቢ ከሌሎች ከተያዙት ጋር አስገብተው ቀላቀሏት። ዛሬ ከከተማው ህገወጥ ቦታ ሲግጡና እርሻ ውስጥ ገብተው ሲበሉ ከተገኙት 100 ከብቶች ያህል እስከ 300 ብር ያገኛሉ። ይሄ ደግሞ ለማህበሩ ትልቅ የገቢ ምንጭ ነው። አንዳንዶቹ ታጣቂዎች እዛው ተደራድረው ጉቦ ተቀብለው ስለሚለቁ እንጂ ብዙ ገቢ ይገኝ ነበር። አይንሸት ስለዚህ በግ የሚከፍለው 2 ብር ስላልነበረው አይኑ እያየ ከኋላቸው እያለቀሰ ተከተለ። ይህ የሆነው አርብ ዕለት ነው። ፍራንክ አሰባስቦ እሁድ ወደ ታሰረችበት ቦታ ሄደ። እዚያ ለከብቶቹ የተመደበው ጠባቂ ምን ፈልገህ ነው አለው። በግ? የምን በግ? ታስራብኛለች። ምን አይነት? ቀይ። መቼ ገባች? አርብ። አርብ የገቡት አሁን የሉም። የት ሄዱ? ትላንት። ትላንት ምን ሄዱ? ለምን? በግ በቅዳሜ ቀን ሀሌሉ ለምን የሚሄድ ይመስልሃል? ምን እያልክ ነው? ቅጣት ስላልተከፈለባቸው ተሽጠዋል። እንዴት ይሆናል? ሆነ። አይንሸት ማልቀስ ጀመረ። እንደዚያ ሲንከባከባት የነበረች በግ መሸጧ አናደደው፣ አበሸቀው፣ አንገበገበው፣ ተንጨረጨረ። መሳሪያ ቢኖረው ኖሮ ቢፈጃቸው ደስ ባለው ነበር። አንድ ከሱ በእድሜ ከፍ ያለ ወጣት እዚህ አካባቢ ነበርና አይንሸት ሲያለቅስ ምን ሆነ ነው አለው። በግ ወስደውብኝ። መቼ? አርብ። እስካሁን ለምን ቆየ? የቅጣት ገንዘብ አልነበረኝም። የኔም በግ ተይዞ ነበር። መቼ? አርብ። እና ጠብሰው በሉት? በሉት ስትል እዚህ ግቢ ያረዱት? እነማን? ታጣቂዎቹ። አፈር ይብሉ አፈር ያስበላቸው፣ እነዚህ ዘራፊዎች ናቸው። ሁለቱም ማህበሩን እያወገዙና እየተራገሙ ሄዱ። በሌላ ቀን ሚካኤል ፊት ለፊት የሚኖሩት አቶ ገብሩ ተይዘው ታሰሩ። ብዙ ከብት ስላላቸው ይሄ ሁሉ ከብት ለግለሰብ አይገባም፣ የሶሻሊስት ሕግ አይፈቅድም በሚል አብላጫውን ወሰዱባቸው። ከእስር ከተፈቱ በኋላ ብዙ ቦታ ሄደው አቤት ቢሉም አቅማችን በላይ ነው ተባሉ። ፍርድ ቤትና ፖሊስ በማህበሩ ቁጥጥር ስር ወድቀዋል። ከብት በቅጣትና በውስ የመውሰዱ ነገር ቀጥሎ ወደ ዶሮ ተሻገሩ። ሌላ ሐሳብ ደግሞ መጣላቸው። ሀሌሉ ገበያ ከሚገቡ ከብቶች ታክስ መቀበል ጀመሩ። ታጣቂዎች ገበያውን ዙሪያውን ይከቡና ትኬት እየቆረጡ ዶሮ 5 ሳንቲም፣ በበግ 50 ሳንቲም፣ በበሬ 1 ብር ይቀበላሉ። ማህበሩ በእስር ያቆያቸውን ላሞች ለባለቤቶቻቸው እስኪመልስ እያለቡ ወተታቸውን ይሸጣሉ፣ ይጠጣሉ። ይህን ተከትሎ የከተማው ነዋሪ ሀብት እንዲያስመዘግብ ውሳኔ አስተላለፉ። ከተወሰነ ገንዘብ በስተቀር መያዝ አይኖርበትም። 5 ከብት በላይ ያለው ሰው ከብት ለሌለው እንዲያካፍል፣ ከመጠን በላይ የቤት ቁሳቁስ ያለው ለማህበሩ ያስረክባል። ማህበሩ ደግሞ ለችግረኞች ይሰጣል። ወንበር፣ ልብስ፣ አልጋ፣ ሳህን፣ ድስት፣ ሙቀጫ፣ ጫማ፣ ጃንጥላ፣ ኮፍያ ተቆጥሮ ትርፍ የሆነው ለሌለው ይሰጣል። ብዙ ሀብት ያላቸው ከህዝቡ ዘርፈው በመሆኑ ለተዘረፈው ሰው እናስመልሳለን የሚለው አካሄድ ብዙውን ስሜት ሳበው። በመጪው ወር ውስጥ مزغبا يجمرال يبيت سرطنيوش بالي بيتوچاچون ያላቸው ንብረት በሚስጥር መተው ያስቆጠሩ ነው። አሁን በቅድሚያ የሚያስከናውኑት ነገር አለ። የከተማውን ጸጥታ ለማስከበር አስቸጋሪ ሰዎችን ማስወገድ ነበረባቸው። አንድ ቀን የሆነ ሰው ማያስፈልጉ ደጀኔ ሞላ አስቸጋሪን የሚል ስሞታ ከየቦታው እየሰሙ ነበር። ደጀኔ ጉልቤ ነው። ሁሉንም አስገድዶ ያስከብራል። ማህበሩ መቋቋሙ ለደጀኔ ባስ ደስተው ፊት አይተፋቸው። በደጀኔ ድርጊት የተበሳጩ ታጣቂዎች ሳይቀሩ ለፍርድ መቅረብ አለበታሉ። ደጀኔ ተያዘ። እሱን ለመያዝ ችግር ተፈጥሮ ነበር። ታጣቂዎቹን አስቸገራቸው። በጉልበት አልቻሉትም። ያመጡት በተላኩት ላይ ጉዳት ቢያደርስም የሰው ኃይል ጨምረው ያዙት። ታጣቂዎቹ ላይ የፈጸመው ድርጊት ተጨማሪ ክስ ሆነበት። ደጀኔ ታሰረ። ከሁለት ቀን በኋላ ለፍርድ ቀረበ። በጥፋቱ ላይ ሁሉም ኮሚቴ ተስማማ። ቀምቷል፣ ዘርፏል፣ አስገድዷል፣ ታጣቂዎችን መጥቷል፣ ማህበሩን ንቋል። ክሱ ብዙ ነበር። በጥፋተኝነቱ ተስማምተው እርምጃ እንዲወሰድበት አጠደቁ። ጥፋቱ ተዘርዝሮ ተነበበና ደጀኔ ሞላ በስቅላት እንዲቀጣ ወስነናል ተባለ። በስቅላቱ አፈጻጸም ላይ መወያየት አለባቸው። ደጀኔ እንዴት ይሰቀል በሚለው ላይ እጅ ያወጡ ወሰኑ። ሽቅብ ይሁን ቁልቁል ይሰቀል፣ በድምጽ ብልጫ ሽቅብ እንዲሰቀል ተስማሙ። እጁ ታሰረና ተሰቀለ። ለመስቀያ የሚሆን አጣና ከፍ ብሎ ተዘጋጅቶ ስለነበር እዚያ ወስደው አንጠለጠሉት። የደጀኔን ቅጣት የተቃወመ አንድ የማህበሩ አባል ለፍርድ ቀረበ። ተሸሸመኔ ከተማ እንዲባረር ተወሰነበት። በሌላ ጊዜ ወደ ሌላ ከተማ እንኳን ለመሄድ ቢፈልግ በሸሸመኔ ከተማ ማለፍ እንደማይችል አሳሰቡት። የተከሰሱት ሰዎችን ፍርድ ቤት አቅርቦ የመቅጣት ሥራ በስፋት ተካሄደ። የኮሚቴ አባላት መደበኛ ሥራቸው ላይ መገኘት ስለማይችሉ በክፍያ እንዲሰሩ ተወሰነ። ምግብ ቤትና ቡና ቤት ያላቸው ሰዎች ፍራቻ ስላደረባቸው ምግብና መጠጥ ጽሕፈት ቤት ድረስ እስከ መላክ ደረሱ። ሌላ ቀን ደግሞ አቶ መኩሪያ ገብረስላሴም እንዲጠሩ ተደረገ። ተራ አስከባሪ ከሷቸዋል። ሌላም ነገር አለ። ከጓሮ ያለውን ክፍል አናጺ ከአዋሳ አንጥተው አሰርተዋል። ዳኞች ተሰየሙ። ክሱ ተነበበ። ጥያቄና መልስ ተጀመረ። እርሶ አድሃሪ ኖት አሉ። አይደለሁም። መሳሪያ ይሸጡ ነበር? እኔ አገናኝ እንጂ ሻጭ አይደለሁም። ማስረጃ አለ? የላችሁም። ከዚህ በፊት መሳሪያ በኮንትሮባንድ ሽጠውላቸዋል። አሁን ይሄ ጉዳይ ለምን እንደተነሳ ባይታወቅም ነገሩን ሳይገፉበት ቀሩ። ወደ ዋናው ጉዳይ ሄዱ። ከቤቱ ጀርባ ቤት አሰርተዋል? አዎ። አናጺ ከየት አመጡ? ከአዋሳ። እኛ እዚህ እያለን? ዘመዴ ነው። ከኛ ለምን አልወሰዱም? ዋጋችሁ እንዴት? በእናንተ ነው የሚወሰነው። ውድ ነው እያሉ ነው? በፊት ተከራክረን ዋጋ ይወሰናል። አሁን ምን ሆነ? እናንተ በወሰናችሁት እንድንከፍል ተገደን። ማን ነው እንዲህ ያለው? እንዲሰሩልን የጠየቅናቸው አናጺዎች። እርግጠኛ ነው? ማህበራችሁ የወሰነው እኮ ነው። ፍርድ ለመስጠት የተሰየሙት ተያዩ። በእርግጥ ማህበሩ ከተቋቋመ በኋላ አናጺዎች ማንኛውንም ሥራ እነሱ በወሰኑት ዋጋ እንዲከፍል እያስገደዱ ነው። አንዳንዱ አሰሪ ስለሚፈራ ያደርገዋል። ይህንን ግን ማህበሩ አላለም ነበር። ይሄ ስህተት መሆኑ ታውቆ እንዲታረም እንደሚደረግ ተገለጸ። የበላሌ ደንጣ ጠጅ ቤት ባለቤት ተጠሩ። ጠጅሽ ችግር አለበት። ምን ሆነ? ስኳር እየጨመርሽ ነው። ኧረ ማር ብቻ ነው። ሰራተኞችሽን ጠይቀናል። መቅመስ ትችላላችሁ። ይምጣ ጠጁ። እሺ። ሌላም ነገር አለ። ምን? ዋጋ ጨምረሻል። 5 ሳንቲም ነው። አይቻልም። እና እኛ ስንነግርሽ ትጨምሪያለሽ። ማር ተወዷል እኮ። ያለሽ ገንዘብ አይበቃሽም እንዴ? ዝምታ። አሁን ጠጅ ይመረመራል አንቺ። በየሳምንቱ ጠጅ እየመጣ እየተቀመሰ አሙ የተለየ ከሆነ ተጠያቂ እንደሚሆኑ ተነገራቸው። ያናቲ ማህበር አብዛኛው አባላት የሳቸው ደንበኛ ነበሩ። ሴትዮዋ ሁኔታቸውን አይተው ስጋት ላይ ወደቁ። በድብቅ ጠጅ በማንቆርቆሪያ ለታጣቂዎችና ለጥበቃ ይልኩ ነበር። አቶ ጫካ ጠጅ ቤት አላቸው። ጠጅ ቤቱ ከማህበሩ ጽህፈት ቤት 50 ሜትር ቢርቅ ነው። የታሰሩት ሰዎች ሲገረፉ ሲጉላሉ ያሉ ግራፊዎቹ እዚያው ጠጅ ተጠጥተው ነው የሚገቡት። እሳቸውም ተከሰው ቀረቡ። መሳሪያ ደብቀዋል በማለት ሰራተኛቸው ጠቁሞባቸው ነው የተጠሩት። መሳሪያ ደብቀዋል አሉ። አልደበቅኩም። መረጃ አለን። ሳልደብቅ ፍተሻ ይካሄድ። እሺ፣ ግን ምን? ሰዎች እኔ ቤት ባደራ እቃ ያስቀምጣሉ እና እቃቸው ምን እንደሆነ አላቅም። እኛ እናውቃለን። እንደተባለው ሰዎች ባደራ ያስቀመጡት እቃ ውስጥ መሳሪያው ተገኘ። ሰውየው አልታሰሩም፣ ግን መሳሪያው ተወረሰ። የማህበሩ አባላት በተለይ የቤት ሰራተኞች አሳዳሪዎቻቸው መሳሪያ ከደበቁ እንዲጠቁሙ ተደረገ። ወቅቱ የለውጥ ጊዜ በመሆኑ የከተማው ነዋሪ ገንዘብ ያለው ራስ ለመጠበቂያ በሚል መሳሪያ ገዝቶ ነበር። በዚህ መንገድ ማህበሩ ባገኘው ጥቆማ ባለ ብዙ መሳሪያ ሊሆን ችሏል። በሌላ ቀን አንድ ወታደር ሊስትሮ አስጠረገ። ከጨረሰ በኋላ የተለመደውን ክፍያ መፈጸም ነበረበት። 10 ሳንቲም ሰጠው። ዋጋ ጨምሯል አለ ጠራጊው። መቼ? ሰሞኑን። አላወቅኩም። መክፈል አለበት። ስንት ነው? 15 አልከፍልም። ትከፍላለህ። እንግዲያውስ ለሕግ አስከባሪዎች እነግራለሁ ብሎ ታጣቂዎች መጡ። ወታደሩ ከተማ ውስጥ እነዚህ ሰዎች እየፈጸሙ ያለውን ነገር ሰምቷል። ጓደኞቹ ከዚህ በፊት ታስረው የደረሰባቸውን ነገር ያውቃል። ብዙም ሳይከራከር በግዴታ ተጨማሪውን 5 ሳንቲም ከፈለ። ሊስትሮዎች በማህበሩ ታጣቂዎች ስለሚተማመኑ እያስገደዱ ማስጠረግ ነው የቀራቸው። ማህበራቸው ጠንካራ ነበር። ለዋናው ማህበር መረጃ የሚያቀብሉትም እነሱ ነበሩ። ከሱቅ የሚገዙት ብሩሽና ቀለም ተወዶብናል በማለት የሊስትሮ ማህበር ከመከረበት በኋላ ከዛሬ ጀምሮ ማንም ሊስትሮ ከሱቅ እንዳይገዛ የራሳችንን መደብር እንከፍታለን በሚል አወጁ። ቀበሌ 2 ህዝባዊ ኑሮ እድገት መስሪያ ቤት አካባቢ ከጠጅ ቤቱ አጠገብ አንድ ሱቅ ተከራዩ። አንድ ጋሪ ነጂ ከፖሊስ ጋር ተጋጨና ጣቢያ ታሰረ። የጋሪ ነጂ ማህበር እንዲፈታላቸው ጠየቁ። ፖሊስ ግን አልለቀውም አለ። ጋሪ ነጂው ለእናት ማህበሩ ጉዳዩን አስረዳ። አባላቸው ጥፋተኛ እንዳልሆነ ተናገሩ። የአናጺ ማህበር እስረኛውን እንዲያስፈታ ኃላፊነት ተሰጠው። ወደ ጣቢያ ሄዱ። ስሙን ገለጹና የእኛ አባል እዚህ አለ አሉ። በጥፋት ታስሯል። ለእኛ ስጡን። አንሰጥም። ለምን አትሰጡንም? አንሰጥም አልናችሁ። የማህበራችን ሰውን ማሰር አትችሉም። አጥፍቷል። ቢያጠፋም እኛ ጋር ነው ፍርድ የሚሰጠው። እናንተ ምን ስልጣን አላችሁ? እንዴት የለንም። የማሰርና ፍርድ ቤት የማቅረብ መብቱ የኛ ነው። እሱ እኮ ድሮ ቀረ። እንዴት? አሁን እስረኛውን ስጡን። አንሰጥም። እንግዲያውስ ነገሩ ጥሩ አይሆንም። ምን ታደርጉ? በነጋታው አንድ ፖሊስ ከስራ ቦታ ወደ ቤት ሲሄድ አገኙት። ከተከታተሉና ከጣቢያ ሲርቅ ጠብቀው አገቱት። አግተውም አሰሩት። ሁኔታውን የጣቢያው ኃላፊ ሰማ። በነጋታው ወደ ታሰረበት ቦታ ሄደ። አብረውት 5 መሳሪያ የያዙ ፖሊሶች አሉ። ግቢ ውስጥ ገባ። የጣቢያው አዛዥ በንዴት ለምንድን ነው ያሰራችሁት አለ። እናንተ ስላሰራችሁብን። እዚህ ከተማ ምን እየተደረገ ነው? የእኛን ሰው ስትለቁ እንለቃለን። ሁለቱ ወገኖች ሲከራከሩ ወደ ጽህፈት ቤቱ ታጣቂዎች በብዛት ገቡ። መሳሪያ ታጥቀዋል። አዛዡ ወዴታውን ገመገመ። ፖሊሶች ወደ ጣቢያ ተመለሱ። ነገሩን አጣሩ። ያናጺ ማህበር ብዙ ታጣቂ እንዳለውና መሳሪያም የታጠቁ እንደሆኑ ተረዱ። በከተማ ያለው ፖሊስ ቁጥር አነስተኛ ነው። በሁለቱ መካከል ግጭት ቢነሳ የሚመጣው ነገር ህዝቡን የሚረብሽ በመሆኑ ሌላ ዘዴ እስኪገኝ ድረስ እስረኛ ተለዋወጡ። ናጺ ማህበር ከፖሊስና ፍርድ ቤት በላይ መሆኑን አረጋገጠ። የከተማው ህዝብ ይህንኑ አወቀና ፍርድ ቤትና ፖሊስን ከጨዋታው ውጭ አደረጋቸው። በዚያኑ ሰሞን የአንድ እስረኛ ቤተሰብ አላግባብ ፍርድ ቤት ውሳኔ ሰጥቶብኛል በሚል አቤቱታ ለማህበሩ አደረሰ። እስረኛው ስለተፈረደበት ወደ ዝዋይ ይሄዳል። ፍርዱ አግባብ አይደለም፣ ጉዳዩ ህዝባዊ ፍርድ ቤት ነው መታየት ያለበት በሚል እስረኛው ወደ አውራጃው ሳይሄድ አስመጡት። እነሱ ጋር ቀርቦ በገንዘብ ቅጣት ተወስኖበት ተለቀቀ። በሌላ ጊዜ እንደዚሁ እስረኛ ከጣቢያ አስለቀቁ። ማሰርም መፍታትም የፖሊስ ሳይሆን የማህበሩ ስልጣን ሆነ። የጣቢያው አዛዥ ለበላይ አካል ከተማውን መቆጣጠር አልቻልኩም ብሎ አሳወቀ። ደርግ አዲስ አበባና በመላው አገሪቱ ባለው የፖለቲካ ትኩሳት ተወጥሮ ስለነበረ የሻሸመኔው ጉዳይን ትኩረት አልሰጠውም። በዚህ የተነሳ ነዋሪው ደርግ የረሳት ከተማ እስከ ማለት ደረሱ። የፖሊስ አዛዡ እጅ አልሰጠም። በከተማ ውስጥ አሉ የሚባሉትን ሰዎች አወያየ። የማህበሩ ሰዎች መስመር እየለቀቁ ሄደው ከተማዋን አደጋ ውስጥ ሊጨምሩ እየተዘጋጁ እንደሆነ አሳሰበ። ሰዎቹም ተስማሙ። ማንኛውንም ትብብር እንደሚያደርጉ ገለጹ። ማህበሩ ጉዳዩን ስለደረሰበት ለሰዎቹ አስጠነቀቃቸው። ሰዎቹ እጃቸውን የሰበሰቡ ቢመስሉም አዲስ አበባ ሄደው በሚያውቁት የደርግ አባል አማካይነት ጉዳዩ ወደ ዋናዎቹ እንዲደርስ አደረጉ። ሁኔታው አሳሳቢ በመሆኑ ደርግ ቶሎ እርምጃ መውሰድ ነበረበት። አካባቢውን ለሚያውቀው የደርግ አባል ለሻለቃ አሊ ሙሳ ተነገረው። አሊ የማህበሩን እንቅስቃሴ አስጠና። እነዚህ ሰዎች ብዙ ታጣቂ ስላላቸው ችግር እንዳይፈጠር ጥንቃቄ ተደረገ። የከተማው ፖሊስ የናጺ ማህበር ታጣቂዎች አመራሩና ድጋፍ ሰጪዎች የት እንደሚገኙ መረጃ አሰባሰበ። የአሊ የደህንነት ሰዎች በተባለበት ቦታ ሄደው ከፖሊስ ጋር በመሆን አጣሩ። የውሃ ቀጅና ልብስ አጣቢ ማህበር አባላት ከዋናው ማህበር ተጽዕኖ እየደረሰብን ነው በሚል አፈንግጠው በመውጣት ላይ ነበሩ። እነዚህም ለመረጃ ስራ ተጠቀሙባቸው። ደርግ ለማህበሩ ሁኔታ እየሰለለ መረጃ እያሰባሰበ ባለ ጊዜ አናጺ ሌላ ስራ ላይ ነበር። የማህበሩ ሰዎች ከሁለት ሳምንት በኋላ ሻሸመኔ ላይ አንድ ጉባኤ ጠርተው ውይይት ለማድረግ በዝግጅት ላይ ነበሩ። የሆቴል፣ የአዳራሽ፣ የሙዚቃ ባንድ ዝግጅት ሁሉ አጠናቀዋል። ጉባኤው በአካባቢያቸው ካሉ ከተሞች ንግሌ፣ አዋሳ፣ ይርጋለም፣ አላባ፣ ወላይታ ተወካዮች እንዲገኙ ጥሪ ተደርጎላቸው ስምምነት ተደርሷል። ከሁሉም ቦታ የሚወከሉት በየከተማው ያሉ የናጺ ማህበር ናቸው። እነርሱ በየከተማው እንዲቋቋሙ ተደርጓል። ሻሸመኔ በሚደረገው ስልጣን የህዝብ ነው፣ መፍረድ ያለበትም ህዝቡ ነው ለሚለው ጉባኤ ውይይት ያደርጉና ተጋባዦቹ ወደ ከተማቸው ሲመለሱ ሌሎች ማህበራትን በማደራጀት ዋናውን ማህበር ይመሰርቱና መብታቸውን ያስከብራሉ። ከጀርባቸው እየተሰለሉ መሆኑን አልተረዱም። ሐሳባቸው ትልቁ ጉባኤ ነው። ይህ ጉባኤ በእጅጉ የሚጠበቅ ነው። ከዚህ በፊት በተናጠል ከአንዳንድ ከተሞች እየመጡ ትምህርትና ልምድ ወስደው ቢሄዱም የተደራጁ አልነበሩም። ዝዋይ ውስጥ እንደዚሁ ስልጣን የህዝብ ነው በሚል የተደራጁ ነበሩ።
Ranger, oh, it's been on me all day.